The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መጋቢት 30 2013 ዓ.ም ዝግጅታችን ጀመረ። ዓለም አቀፉ ማህበረሰብ በህዋትና ዓለም አቀፉ ሚዲያ የፕሮፖጋንዳ ዘመቻ ስር እንዳይወድቅ የኢትዮጵያ መንግስት አሳሰበ። በኢትዮጵያ የተለያዩ የሃይማኖት መሪዎች ጸረ ኮቪድ ክትባት ተከተቡ። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዓለም አቀፉ ማህበረሰብ በህወሓትና በዓለም አቀፉ ሚዲያ የፕሮፓጋንዳ ዘመቻ ተጽዕኖ ስር እንዳይወድቅ የኢትዮጵያ መንግስት አሳሰበ። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ያወጣው መግለጫ ዓለም አቀፉ ማህበረሰብ በተዛቡና መሬት ላይ ያለውን ሀቅ በማያንጸባርቁ ዘገባዎች እየተጠለቀለቀ ነው ብሏል። መገናኛ ብዙሃኑ መንግስትን ለመወንጀል የሚያደርጉት መቻኮል ደግሞ ህወሓት በማይካድራ የፈጸመውንና በተደራጀ መረጃ የተደገፈውን ግድያ ለመሸፈን ጭምር ያለመ ነው ብሏል መግለጫው። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በሌላ ዜና የአፋርና የሶማሌ ብሔራዊ ክልላዊ መንግስታት በርዕሳነ መስተዳድሮቻቸው የተመራ የከፍተኛ አመራሮች ቡድን በቅርቡ በሁለቱ ክልሎች አዋሳኝ ቀበሌዎች የተፈጠሩ ግጭቶችን በሰላም ለመፍታት ስምምነት ላይ ደርሰዋል። ዛሬ መጋቢት 30 ቀን በሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ሰብሳቢነት በሰላም ሚኒስቴር የሁለቱ ክልሎች ከፍተኛ አመራሮችና የፌደራል መንግስት የጸጥታ አካላት በተገኙበት በሁለቱም ክልሎች አዋሳኝ ቀበሌዎች የተከሰቱ ግጭቶችን በአፋጣኝ ለማስቆምና በቀጣይ ችግሮችን ለመፍታት መስማማታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ቀደም ሲል በሁለቱ ወገኖች መካከል በተቀሰቀሰ ግጭት የደረሰ የህይወት ጥፋትና የንብረት ውድመትን አስመልክቶ አንዱ ሌላውን ወገን ተጠያቂ በማድረግ ሲወዛገቡ እንደነበረ ይታወሳል። የሶማሊያ ከፍተኛ የፖለቲካ መሪዎች በያዝነው ሳምንት ያካሄዱት ሌላ የንግግር ዙር በመክሸፉ ለወራት ያህል የዘገየው የሀገሪቱ የምርጫ ሂደት አሁንም ሊንቀሳቀስ እንዳልቻለ ታውቋል። የሀገሪቱ ህዝብ ስለ ሁኔታው ምን እንደሚሰማውና ቀጣዩ አካሄድ ምን ይሆናል በሚለውም ጥያቄ ዙሪያ የአሜሪካ ድምጹ መሐመድ ካሂዬ ከሞቃዲሾ ያጠናቀረውን ዘገባ አዳነች ፍስሐዬ ታቀርበዋለች።
የሶማሊያ ፌዴራላዊ መንግስት ትላንት በገለጸው መሰረት የምርጫው ሂደት ከገባበት ቅርቃር እንዲወጣ የተደረገው ጥረት የከሸፈው የፑንትላንድና የጁባላንድ ክፍላተ ግዛት መሪዎች በምርጫው አካሄድ ማዕቀፍ ባለመስማማታቸው ነው። የሁለቱ ክፍላተ ግዛት መሪዎች ግን የማስታወቂያ ሚኒስትር ኦስማን ዱቤ ያሉትን አልተቀበሉም። ሁለቱም መሪዎች በህብረት ሆነው ያወጡት መግለጫ የሙሐመድ አብዱላሂ ፋርማጆ አስተዳደር ምርጫ ለማካሄድ ዝግጁ አይደለም ብለዋል። የሀገሪቱ መዲና ሞቃዲሾ ነዋሪዎች ግን በፖለቲካ መሪዎች መካከል ያለው አለመስማማት መቀጠሉ እንደሚያበሳጫቸው ተገልጿል። ቡኻሪ አሚን የተባሉ የሞቃዲሾ ነዋሪ በበኩላቸው ቀውሱ መፍትሄ ያገኛል የሚል ተስፋ አላቸው።
ሻዕባሃን አነገደን ውሒ ነው ውጅርታ አመጉዳሃን ኡመተ ሶማሊያ ድሒድ ነው ውጅርታ ኢን እስቀብቀብሲጋን ለሶ አፍጀሮ
ህዝቡ የሚፈልገው ስለ ምርጫው የሚካሄደው ንግግር በአስቸኳይ ቆሞ በሀገሪቱ ግልጽና ሰላማዊ ምርጫ እንዲካሄድ ነው ይላሉ። ዲሞክራሲያዊ ምርጫ ስለማካሄድ ጉዳይ በመሪዎቹ መካከል ያለው ልዩነት መቀጠል ከባድ ዋጋ ተከፍሎበት የተገኘው የሀገሪቱ መረጋጋት አደጋ ላይ እንዲወድቅ ያደርጋል ሲሉ አስገንዝበዋል። የሶማሊያ ፕሬዚዳንታዊና ምክር ቤታዊ ምርጫ እንደ አውሮፓ አቆጣጠር ያለፈው 2020 ዓ.ም ከማብቃቱ በፊት እንዲካሄድ ነበር የታቀደው። የፋርማጆ የስልጣን ጊዜ ባለፈው የካቲት ወር ማብቃት ነበረበት። አንዳንድ ተቃዋሚ መሪዎች ፋርማጆ አሁን ፕሬዝደንት አይደሉም ማለታቸው ደግሞ ጉዳዩን ይበልጥ እንዲወሳሰብ አድርጓል። በሶማሊያ ብሔራዊ ዩኒቨርሲቲ የፖለቲካ ሳይንስ አስተማሪ አንዋር አብዱል ፋታህ ደግሞ ምርጫ እንዳይካሄድ ዋናው መሰናክል የሆነው በሶማሊያ መሪዎች መካከል መተማመን ባለመኖር ነው ይላሉ።
There are several reasons which caused this fiasco. Lack of goodwill is one of them. Because both sides were
ይህን ችግር ያስከተሉ ብዙ ምክንያቶች አሉ። ከነሱም አንዱ በጎ ፍቃድ አለመኖር ነው። ምክንያቱም ሁለቱም ወገኖች በዋናው ጉዳይ ላይ ከመተኮር ይልቅ አንደኛው ሌላውን በማሸነፍ ላይ ያተኩራሉ። ሁለተኛው ደግሞ የሶማሊያ ሕዝብ የንግግሩን ውጤት ሲጠብቅ ፖለቲከኞቹ ግን የርስ በርስስም ማጥፋት ላይ ተዘፈቁ።
ሶማሊያ ያለው የተባበሩት መንግስታት ድርጅት ጽህፈት ቤት ዩናይትድ ስቴትስ እና የአውሮፓ ህብረት የሶማሊያ መሪዎች በተቀደሰው የሮመዳን ጾም ወር መንፈስ ልዩነታቸውን እንዲያጠቡ ተማጽነዋል።
አዳነችን ለዘገባው አመሰግናለሁ። ወደ ምዕራብ አፍሪካ ስናቀና በዓለም አቀፍ ወንጀል ፍርድ ቤት በአይሲሲ ከተመሰረቱባቸው በሰብአዊ ፍጡር ላይ ወንጀል የመፈጸም ክሶች ነጻ የተባሉት የቀድሞው ፕሬዚደንት ሎሬን ባግቦና የቅርብ ተባባሪያቸው የነበሩት የወጣቶች ሚኒስትሩ ወደ ሀገራቸው መመለስ መብታቸው ነው ሲሉ የአይቮሪ ኮስት ፕሬዚደንት አላሳን ዋታራ ተናገሩ። ከአንድ ሳምንት በፊት የዓለም አቀፉ ፍርድ ቤት ይግባኝ ሰሚ ችሎት ዳኞች የቀድሞ ፕሬዚደንትና የወጣቶች ሚኒስትር የነበሩት ቻርልስ ብሌ ጉዴ ከተመሰረቱባቸው ክሶች ነጻ ያደረጋቸው የፍርድ ቤቱ ውሳኔ እንዲጸና ብይን እንደሰጡ ይታወሳል። የቀድሞው ፕሬዝደንትና ሚኒስትሩ የተከሰሱት እንደ አውሮፓውያን አቆጣጠር ከ2010 እስከ 2011 ከዘለቀውና 3000 ሰዎች ከተገደሉበት የድህረ ምርጫው በጥብጥ በተያያዘ ወንጀል እንደነበረ የሚታወስ ነው። የሀገሪቱ ያሁኑ ፕሬዝደንት ዋታራ ለፍርድ ቤቱ ውሳኔ እውቅና ሰጥተናል። ሁለቱ ሰዎች ከፈለጉ ወደ ሀገራቸው ተመልሰው መምጣት ይችላሉ። ባግቦም እንደ ቀድሞ ርዕሰ ብሔር የሚገባቸውን ጥቅሞች ያገኛሉ ነው ያሉት። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች በኢትዮጵያ ከህብረተሰብ ጤና ኢንስቲትዩቱ ድረገጽ ባገኘነው ዕለታዊ የወረርሽኙ ጉዳይ መረጃ መሰረት ትናንት በበሽታው ሳቢያ 33 ሰዎች ህይወታቸው አልፏል። በአጠቃላይ በኮቪድ ምክንያት ህይወታቸው እንዳለፈ የታወቀው ሰዎች ቁጥር አጠቃላዩ የትናንት አሃዛዊ መረጃ መሆኑን ልብ ይሏል 3058 መድረሱን ነው የሚያመለክተው። ትናንት የኮሮና ቫይረስ ምርመራ ከተደረገላቸው 8187 ሰዎች ውስጥ 2163ቱ ላይ ቫይረሱ እንደተገኘ ጨምሮ አመልክቷል መረጃው። ህብረተሰቡ የቫይረሱ ስርጭት በአሳሳቢ ሁኔታ ያሻቀበ መሆኑን በማገናዘብ ቫይረሱን ለመከላከል የወጡትን መንገዶች በሙሉ ሳይዘናጋ በትክክል ተግባራዊ በማድረግ ራሱን ቤተሰቡንና ማህበረሰቡን እንዲጠብቅ የጤና ባለስልጣናቱ አጥብቀው መምከራቸውን ቀጥለዋል። የዓለም የጤና ድርጅት አፍሪካ ውስጥ ያለው የኮቪድ-19 ክትባት ባጋጠመው የአቅርቦት እጥረት ስርጭቱ በታቀደው መንገድ ባለመከናወኑ የክትባቱ ሂደት ተጎድቷል ብሏል። እስከዛሬ ድረስ የዓለም የጤና ድርጅት አፍሪካ ውስጥ 4.3 ሚሊዮን የኮቪድ ተጋላጮች መኖራቸውን ገልጾ ከዚህ ውስጥ 114 ሺህ ሰዎች በወረርሽኙ ህይወታቸው እንዳለፈ ገልጿል። ሊሳ ሽላይን ከጂኒቫ ተከታዩን ለቪኦኤ አስተላልፋለች። ደረጀ ደስታ እንደሚከተለው ያቀርበዋል።
ጥቂት የአፍሪካ አገሮች ሁኔታዎችን እየተከታተሉ ህዝባቸውን ከኮሮና ቫይረስ ወረርሽኝ በመከላከል ጥሩ መሻሻል እያሳዩ ነው። የዓለም ጤና ድርጅት እንደሚለው ሞሮኮ 8.7 ሚሊዮን ክትባቶችን በመግዛት ከሌሎቹ የአፍሪካ አገሮች በበለጠ ብዙዎችን ማስከተብ ችላለች። እንደ ጋና፣ ሩዋንዳ እና አንጎላ የመሳሰሉ አገሮችም ቀላል የማይባል ክትባቶችን ማከፋፈል ችለዋል። ይሁን እንጂ የዓለም ጤና ድርጅቱ የአፍሪካ ዳይሬክተር ማታሺዶ ሞአቲ አሁንም ከአንድ ቢሊየን በላይ የሚሆኑ አፍሪካውያን ይህን ነፍስ አድን ክትባት ሊያገኙ አልቻሉም። በመላው ዓለም ከተሰራጨው 600 ሚሊየን በላይ ከሚሆነው የኮቪድ-19 ክትባቶች ውስጥ አፍሪካ ማግኘት የቻለችው 2% የሚሆነውን ብቻ መሆኑን ዳይሬክተሯ ተናግረዋል። ይህንንም አስከትለውም
10 African countries that have carried out the most vaccinations
አስር ሀገራቶች በአህጉሪቱ ከተሰራጨው ክትባት ውስጥ ከሁለት ሶስተኛ እጅ በላይ የሚሆነውን ተጠቅመዋል። በዚያው መጠን እንደ ቤኒን፣ ኮሞሮስ፣ ላይቤሪያ፣ ሴራሊዮን እና ደቡብ ሱዳን በገንዘብ ድጋፍ እቅድና የሰው ኃይል ጥረት የተነሳ ክትባቱ ዘግይቶባቸዋል።
በዓለም ጤና ድርጅት የአፍሪካ ኃላፊ እንደተናገሩት የዓለም ጤና ድርጅት የሚያስተባብረው ክትባት ስርጭት COVAX የዘገየ መሆኑን ገልጸው በዚህ ወር እንደገና እንደሚቀጥል ተናግረዋል። ምክንያቱም ህንድ ሁለተኛውን የኮቪድ-19 ወረርሽኝ እየተዋጋች በመሆኑ የምታመርተውን የአስትራዜኔካ ክትባት ለጊዜው እንዲቋረጥ በመደረጉ ነው። የአውሮፓ የመድኃኒት ማዕከላት ትናንት ረቡዕ እንዳስታወቁት በደም መርጋትና በአስትራዜኔካ ክትባት መካከል ግንኙነት ያለው መሆኑን ያስታወቁ ቢሆንም ሞቴ ግን ክትባቱ ዝግጁ በሆነበት ጊዜ ለመቀበል ፍቃደኛ መሆናቸውን አስታውቀዋል። አያይዘውም ሁኔታው አሳሳቢ ቢሆንም ትኩረት ተሰጥቶባቸው ክትትል የሚደረግባቸው ችግሮች ጥቂት መሆናቸውን አጥኖት መስጠት እፈልጋለሁ ብለዋል። በዓለም ዙሪያ ወደ 2 ሚሊዮን የሚጠጉ ግለሰቦች ክትባቱን ይወሰዱ መሆኑን ሞአቲ ገልጸዋል። እጅግ አሳሳቢ የሆነው የነፍስ አድኑ ክትባት በበለጸጉት አገሮችና በድሆች አገሮች መካከል በእኩል መንገድ የሚሰራጭ አለመሆኑን ነው። ስለዚህ አገራቱ ከተተረፈረፈው የክትባት መድኃኒቶቻቸው ላይ በአደጋ ላይ ለሚገኙ ህዝቦች እንዲያጋሩና አዲስ የቫይረሱ ዝርያ የሚያስከትለውንም ጉዳት በጋራ እንዲመክቱ ጠይቀዋል።
ደረጀ ደስታ ለዘገባው አመሰግናለሁ። የኮቪድ-19 ዜናዎች ላይ ነው የምንቆየው። ባለፈው ታህሳስ ወር ብሪታንያ ውስጥ የተከሰተው B117 የሚል መጠሪያ የተሰጠው የኮሮና ቫይረስ አይነት በአሁኑ ወቅት ዩናይትድ ስቴትስ ውስጥ በብዛት እየተዛመተ ያለው ዋናው የቫይረሱ አይነት መሆኑን CDC ማለት የዩናይትድ ስቴትስ የበሽታዎች መከላከልና ቁጥጥር ማዕከል አስታወቀ። የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከሉ ይህ ልውጥና ከመጀመሪያው ይበልጥ ተላላፊና ገዳይ የሆነ የኮሮና ቫይረስ አይነት መጋቢት ወር ላይ ስንደርስ ዩናይትድ ስቴትስ ውስጥ በብዛት የሚዛመተው እንደሚሆን ባለፈው ጥር ወርም ተንብዮ እንደነበረ ይታወሳል። የሲዲሲ ዋና ዳይሬክተር ዶክተር ሮሼል ወለንስኪ ትናንት በዋይት ሃውስ ለጋዜጠኞች ባደረጉት ገለጻ ቫይረሱ አሁንም እንደተቆጣጠረን ነው ያለው። ሰዎች እየተያዙ ነው፣ አደጋ ላይ እየወደቁ ነው። ስለዚህ ነቅተን ልንከላከል ይገባል ሲሉ አሳስበዋል። ዩናይትድ ስቴትስ ውስጥ ያሉት የኮሮና ቫይረስ ተያዦች ቁጥር ከ30 ሚሊዮን እንዳለፈ ተነግሯል። በበሽታው ህይወታቸው ያለፈው ሰዎችም ከ559116 አልፏል። በሁለቱም ዩናይትድ ስቴትስ አሁንም ከዓለም ትልቁን አሃዝ እንደያዘች ነች። ይህ በዚህ እንዳለ ኒውዚላንድ ከህንድ የሚነሱ ተጓዦችን ከፊታችን እሁድ ጀምራ አላስገባም ብላለች። ምክንያት ከወደዚያ የሚመጡ መንገደኞች ላይ በብዛት ኮሮና ቫይረስ እየተገኘ በመሆኑ። ኒውዚላንድ 23 አዳዲስ የኮሮና ቫይረስ ተጋላጮችን በለይቶ ማቆያ ያስገባች ሲሆን ከነዚያ ውስጥ 17ቱ ከህንድ የገቡ መሆናቸውን ነው የገለጸችው። እስከዚህ የአውሮፓ ሚያዝያ ወር መጨረሻ የሚዘልቀው እገዳ ከህንድ የሚገቡ የኒውዚላንድ የራስዋን ዜጎችንም ጭምር እንደሚጠቀልል ነው የተገለጸው። ህንድ ውስጥ ያሉት የኮሮና ቫይረስ ተያዦች ቁጥር ወደ 13 ሚሊዮን የተቃረቡ ሲሆን ከዩናይትድ ስቴትስ እና ከብራዚል ቀጥላ ከፍተኛውን አሃዝ ይዛለች። በትናንትናው ዕለት ብቻ በህንድ 126789 አዲስ የቫይረሱ ተያዦች መገኘታቸውን ህንድ አስታውቃለች። በፍጥነት ቫይረሱ እየተዛመተ ባለበት በዚህ ወቅት ህንድ 1.3 ቢሊዮኑን ህዝቧን መከላከያውን ልትከትብ እየተሯሯጠች ነች። በብሪታንያ የሚያንማር አምባሳደር በመንግስት ግልበጣው ከስልጣን የተነሱትን የሀገሪቱ መሪ አን ሳን ሱቺን በመደገፋቸው ለንደን የሚገኘው የኤምባሲው ቢሮአቸው እንዳይገቡ መከልከላቸውን አስታወቁ። የሚያንማር ወታደራዊ ገዢዎች በሰጡት ትዕዛዝ ኤምባሲው እንዳልገባ ተከልክያለሁ ሲሉ አምባሳደሩ ኪያው ዙዋር ሚን ትናንት ለጋዜጠኞች ተናግረዋል። ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መጋቢት 30 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ዓለም አቀፉ ማህበረሰብ በህወሓትና በዓለም አቀፉ ሚዲያ የፕሮፓጋንዳ ዘመቻ ተጽዕኖ ስር እንዳይወድቅ የኢትዮጵያ መንግስት አሳስቧል። ዓለም አቀፉ ማህበረሰብ በተዛቡና መሬት ላይ ያለውን ሀቅ በማያንጸባርቁ ዘገባዎች እየተጠለቀለቀ ነው ይላል የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ያወጣው መግለጫ። መገናኛ ብዙሃኑ መንግስትን ለመወንጀል የሚያደርጉት መቻኩል ደግሞ ህወሓት በማይካድራ የፈጸመውንና በተደራጀ መረጃ የተደገፈውን ግድያ ለመሸፈን ጭምር ያለመ ነው ብሏል መግለጫው። እስክንድር ፍሬው ተከታዩን ልኳል።
ፌደራል መንግስቱን በትግራይ ክልል ተፈጸሙ ለሚባሉ ወንጀሎች ሁሉ ተጠያቂ ህወሓትን ግን ተበዳይ አድርገው የሚስሩ ያላቸውን የዓለም አቀፍ ሚዲያ ዘገባዎች ነው የኢትዮጵያ መንግስት ያወገዘው። በህወሓትና ደጋፊዎቹ ባላቸው ዓለም አቀፍ ሚዲያዎች የፕሮፓጋንዳ ዘመቻ ተጽዕኖ ስር እንዳይወድቅም ዓለም አቀፉን ማህበረሰብ አሳስቧል የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ባወጣው መግለጫ። መግለጫው እንዳለው የቡድኑ ደጋፊዎችና ዓለም አቀፉ ሚዲያ ህወሓት ለሶስት አስርት ዓመታት በኢትዮጵያ ላይ የፈጸማቸውን በቃላት ለመግለጽ የሚያስቸግሩ ወንጀሎች ሆን ብለው ለመሸፋፈን ይሞክራሉ። የኢትዮጵያ መንግስት የተዋጋው ካፍ እስከ አፍንጫው ታጥቆ ከነበረ የወንጀል ቡድን ጋር መሆኑ መረሳት የለበትም ብሏል መግለጫው። እናም በክልሉ በተካሄደው የህግ የበላይነት ዘመቻ ወቅት ሲቪሎች ሊጎዱ እንደሚችሉ ጠቁሟል። ሲቪሎችን እንደ ሰባይ ጋሻ መኖሪያቸውን ደግሞ እንደ መደበቂያ ለመጠቀም ከማያመነታ ቡድን ጋር በሚደረግ ውጊያ ያልተፈለጉ ሁኔታዎች ሊከሰቱ እንደሚችሉ ደጋግመን ተናግረናል በማለትም ያክላል። የኢትዮጵያ መንግስት በሲቪሎች ሞትና ላስቸጋሪ ሁኔታ በዳረጋቸው ክስተት ጥልቅ ሀዘን እንደተሰማውም ጠቁሟል። ተፈጽመዋል የተባሉ ጥሰቶችን በጋራ ለማጣራት በቅርቡ በኢትዮጵያ ሰብአዊ መብት ኮሚሽንና በተባበሩት መንግስታት መካከል የተደረሰው ስምምነትም መንግስት ጉዳዩን ባንክሮ እንደሚመለከተው ማሳያ መሆኑን መግለጫው አመልክቷል። ዓለም አቀፉ ማህበረሰብ ግን በተዛቡና መሬት ላይ ያለውን ሀቅ በማያንጸባርቁ ዘገባዎች እየተጠለቀለቀ ነው ይላል የኢትዮጵያ መንግስት መግለጫ። የኢትዮጵያ መንግስት እንዳለው ጋዜጠኞች በትግራይ ለተፈጸሙ ወንጀሎች ሁሉ ተጠያቂው ፌደራል መንግስቱ እንደሆነ አድርገው የሚስሉ አተያዮችን መከተል ቀጥለዋል። መገናኛ ብዙሃኑ መንግስትን ለመወንጀል የሚያደርጉት መቻኮል ደግሞ ህወሓት በማይካድራ ንጹሃን ላይ የፈጸመውንና በተደራጀ መረጃ የተደገፈውን ወንጀል ለመሸፈን ያለመም ነው ባይ ነው መግለጫው። የህወሓት ችግር የወንጀሉ ጠንሳሽ መሆኑ ብቻ አይደለም በማለትም ይቀጥላል የኢትዮጵያ መንግስት መግለጫ። መግለጫው እንዳለው ህወሓት እውነታውን በማጣመምና በሐሰት በተቀነባበሩ ምስሎች የፈጠራ ዜናዎችን በማሰራጨት ዓለምን ማሳሳቱን እንደቀጠለ ነው። የሚያሳዝነው ግን ይላል መግለጫው ዓለም አቀፉ ሚዲያ እነዚህን በህወሓት የሚዘጋጁ የተቀነባበሩ መረጃዎች የቡድኑ ጥፋት ያልገባው በመምሰል ለዘገባ እየተጠቀመ መሆኑ ነው በማለትም ይቀጥላል። እናም ዓለም አቀፉ ሚዲያ በኢትዮጵያ ላይ እያካሄደ ያለው የተቀናጀ የሐሰት መረጃ ዘመቻ መሬት ላይ ላለው እውነታ መሰረት ሊሆን አይችልም ብሏል የኢትዮጵያ መንግስት። የኢትዮጵያ መንግስት አክሎ እንዳለው በክልሉ ተፈጽመዋል የሚባሉ ጥሰቶች መጠንና ተአማኒነት መረጋገጥ ያለበት በገለልተኛ አካላት እንጂ ከሳሽ በሆኑ የመገናኛ ብዙሃን ሪፖርቶች አይደለም። ተፈጸሙ ለተባሉ ጥሰቶች መንግስትን ተጠያቂ ማድረግና ራሱን ተበዳይ አድርጎ እየሳለ ያለውን የህወሓትን ወንጀሎች ግን እንዳላዩ ማለፍ ለተጎዱ ሰዎች ፍትህ ለማምጣት የሚያዋጣ መንገድ አይደለም በማለትም አክሏል የኢትዮጵያ መንግስት። በክልሉ ተፈጽመዋል በሚባሉ ጥሰቶች ላይ ገለልተኛ ማጣራት ለማድረግ ለተጀመረው ጥረት እውቅና መስጠት የመጀመሪያ እርምጃ መሆን እንዳለበትም ነው የኢትዮጵያ መንግስት እምነቱን የገለጸው። ኃላፊነት የማይሰማው ያለውን የህወሓት ቡድን ተጠያቂ ማድረግ ደግሞ ሌላው እርምጃ መሆን እንዳለበት ነው ያሳሰበው። የኢትዮጵያ መንግስት ያወጣው መግለጫ የተቀናጀ የሐሰት መረጃ ዘመቻ እያካሄዱ ነው ያላቸውን ዓለም አቀፍ የመገናኛ ብዙሃን በስም አልጠቀሰም። ስማቸው እንዲገለጽ ያልፈቀዱ አንድ የዘርፉ ባለሙያና መምህር እንደሚያምኑት ግን እንደዚህ አይነቶቹን የመገናኛ ብዙሃን በስም መጥቀስ የተሻለ ይሆን ነበር። ይህ ደግሞ ሚዛናዊ ዘገባ የሚሰሩትን ለማበረታታት በጅምላም ላለመውቀስ ያግዛል ባይ ናቸው ባለሙያው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Let's go. እስክንድርን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ የሃይማኖት አባቶች ዛሬ ጸረ ኮቪድ-19 ክትባት ወስደዋል። ህብረተሰቡ የመከተብ እድል ሲያገኝ ክትባቱን መውሰድ እንደሚገባው ያሳሰቡት የሃይማኖት አባቶቹ ህዝቡ ራሱን ከኮሮና ቫይረስ እንዲከላከልም ጥሪ አቅርበዋል። ፀሐይ ዳምጠው ተጨማሪውን ታስደምጠናለች።
ህዝቡ የኮቪድ-19 ክትባትን ያለምንም ፍርሃት መውሰድ አለበት ሲሉ ነው የኢትዮጵያ የሃይማኖት መሪዎች ጥሪ ያቀረቡት። በዛሬው ዕለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ እድሪስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ጽህፈት ቤት ኃላፊና የውጭ ጉዳይ መምሪያ እንዲሁም የድሬዳዋና ጅቡቲ ሀገረ ስብከት ጳጳስ አቡነ አረጋዊ፣ የኢትዮጵያ ካቶሊክ ህብረት ፕሬዝዳንት ካርዲናል ብርሃነ ኢየሱስ ሱራፌል እና ሌሎችም የኮቪድ-19 ክትባትን ወስዷል። የሃይማኖት አባቶቹ ክትባቱን ተከትበው ለህብረተሰቡም መልእክት አስተላልፏል። ከኦርቶዶክስ ተዋሕዶ ቤተ ክርስቲያን አቡነ አረጋዊ ህዝቡ የመከተብ እድሉን ካገኘ ያለምንም መንገራገር መከተብ አለበት፣ በቤተ ክርስቲያንም መከተብ አይከለከልም ሲሉ ተናግረዋል።
ክትባት ማለት ደግሞ ከወረርሽኝ ለመከላከል ሰውነትም የመከላከል አቅሙን እንዲያጎለብት የሚሰጥ መከላከያ ስለሆነ ሁሉም ሰው ይህን ጥሩ አጋጣሚ ተጠቅሞ መከተብ እንዳለበት ለማሳሰብ ነው። የማይጎዳ መሆኑንም በአርያነት ይኸው በመከተብ ያሳየነው ጎጂ ያለመሆኑን አስፈላጊ መሆኑንም ለማሳየት ነው። በሃይማኖት ተቋማትም እንዲሁም በታላላቅ አባቶች አማካኝነት ከወረርሽኝ ራስን ለመከላከል በጥንታዊ የባህል መድኃኒት አዘገጃጀት አማካኝነት ሲጠቀሙበት እንደነበረ ሁላችንም እናውቃለን። ዛሬ ደግሞ በሳይንሳዊ መንገድ ለሁሉ ተደራሽ በሆነ መንገድ ተዘጋጅቶ ቀርቧልና ሳንጠራጠር ይህን ክትባት ብንከተብ ምናልባት ትውልዱንም መታደግም ይሆናል፣ ታላላቅ ሰዎችንም እንዳናጣ ጥሩ ምክንያት ይሆናል።
አቡነ አረጋዊ አክሎም ክትባቱ ለሁሉም በአንድ አይዳረስምና ህዝቡ ራሱን ከቫይረሱ መከላከል ላይ መዘናጋት የለበትም ሲሉ በአጽንኦት አሳስበዋል።
ሙያዊ ምክሮችንም በተግባር ማዋል ብልህነት ነው፣ ማስተዋልም ነው። ከህገ እግዚአብሔር ጋር የሚቃረን ነገር የለም።
የኢትዮጵያ ካቶሊክ ህብረት ፕሬዝዳንት ብርሃነ ኢየሱስ ሱራፌል በበኩላቸው ሌሎች አቅመ ደካማዎችና ለቫይረሱ የተጋለጡ ዜጎችም ይህንን እድል ሊያገኙ ይገባል ብለዋል።
ኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽህፈት ቤት የኮቪድ-19 ክትባት አሁን ስወስድ ተመልክታችኋል። እሱም እንግዲህ በእግዚአብሔር ቸርነት ኮቪድ በዓለማችን ከተከሰተ ከአንድ ዓመት በኋላ ብዙ ምርምር ከተደረገ በኋላ በመላው ዓለም ክትባቱ ስለተገኘ እኛ ደስ ብሎናል። ይህም ክትባት በሀገራችንም ደርሶ በጤና ጥበቃ ሚኒስቴር በኩል ለህዝባችን እንዲዳረስ ሲደረግ ደስ ይለናል እና በእውቀት ላይ የተመሰረተ በጥበብ ላይ የተመሰረተ ስለሆነ ቤተክርስቲያናችን ይህንን ክትባት ትቀበለዋለች። እኔ ዛሬ እዚህ ተከትቤያለሁ፣ እግዚአብሔር ይመስገን። ጤና ጥበቃ ሚኒስቴርን እና ባለሙያዎቹን ሁሉ አመሰግናለሁ። ግን በእኛም ህብረተሰብ ውስጥ በዝቅተኛ ሁኔታ የሚኖሩ ወገኖቻችን፣ በተለይ አረጋውያን፣ አቅመ ደካሞች፣ በየቤታቸው ሆነው በአልጋ ቁራኛ ሆነው ያሉ ወገኖቻችን አሉ። እነሱም ጋር ይሄ ክትባት ሲደርስ ነው የኔ መከተብ ደስ የሚለኝና ለእግዚአብሔርም መውረቱ ምስጋና የምናቀርበው።
የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ሙፍቲ እድሪስ ህዝቡ ከቫይረሱ ራሱን እየተከላከለ ክትባቱንም መከተብ አለበት ሲሉ ጥሪ አቅርበዋል።
ኢትዮጵያ ህዝቡ በአጠቃላይ ይህን ክትባት ሁሉም እንግዲህ እንደ ድርሻው እንዲወስድ አደራ፣ እንዲጠነቀቅ አደራ እንላለን። አፋቸውንም አፍንጫቸውንም በመሸፈን እንዲበራቱ፣ በመራራቅ ባለመዘያየር እንዲጠነቀቁ እናስፈልግ አደራ እንላለን።
በኢትዮጵያ ጤና ሚኒስቴር የእናቶችና ህጻናት ጤና እንዲሁም የስነ ምግብ ዳይሬክተር ዶክተር መሰረት ዘላለም የሃይማኖት አባቶች የኮቪድ-19 ክትባት መውሰዳቸው ለየእምነቱ ተከታዮች አርአያ ይሆናል ብለዋል። ዶክተር መሰረት አክለው በኮቪድ-19 የሚያዙና ወደ ጽኑ ህሙማን ክፍል የሚገቡ ሰዎች ቁጥር ከቀን ወደ ቀን እየጨመረ በመምጣቱ ህብረተሰቡ ተገቢውን ጥንቃቄ ሊያደርግ እንደሚገባም ጥሪ አቅርበዋል። የሃይማኖት አባቶቹ የቫይረሱ ስርጭት ከወትሮ በእጥፍ እየጨመረ ነው ሲሉ ከገለጹ በኋላ ህዝቡ ራሱን ከወረርሽኙ እንዲጠብቅ ደጋግመው አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ወደ ሌላ ዘገባ ስናልፍ ዩናይትድ ስቴትስ በያዝነው የሚያዝያ ወር መገባደጃ 200 ሚሊዮን አሜሪካውያንን ለማስከተብ ያስቀመጠችውን ግብ ለማሳካት ተቃርባለች። የፕሬዝዳንት ባይደን አስተዳደርም በመላው ዓለም ያለውን የኮቪድ-19 ወረርሽኝ ለመከላከል ሌሎች ሀገሮችን የሚያግዝ አስተባባሪ በመሰየም ተጨማሪ እርምጃዎችን እየወሰዱ ነው። የዋይት ሀውስ ዘጋቢ ፓትሲዩ ዳስኳራ ተከታዩን ልካለች። ደረጀ ደስታ ያቀርበዋል።
በዚህ ወር እንደ አውሮፓ አቆጣጠር ሚያዝያ 19 በዩናይትድ ስቴትስ ውስጥ የሚገኙ አዋቂዎች በሙሉ ክትባቱን መውሰድ እንደሚችሉ ፕሬዚደንት ጆ ባይደን አስታውቀዋል። ይህ ቀደም ሲል ከተቀመጠው የግንቦት 1 ቀነ ገደብ በሁለት ሳምንት አስቀድሞ የመጣ ነው። አሁን ስላለው የክትባት ሁኔታ ፕሬዚደንት ባይደን ይህን ብለዋል።
We're now administering an average of 3 million shots per day.
አሁን በየቀኑ በአማካይ 3 ሚሊዮን ክትባቶችን እየሰጠን ነው። በሳምንት ከ20 ሚሊዮን በላይ ይሆናል። ቅዳሜ ዕለት ብቻ ከ4 ሚሊዮን በላይ ክትባቶችን ሰጥተናል። ከ62 ሚሊዮን በላይ ለሚሆኑ ሰዎች 152 ሚሊዮን ክትባቶችን በመስጠት የመጀመሪያዎቹ ነን።
ክትባቶቹን ለማግኘት ሲባል ከሌሎች አገር ከመጣው ግፊት የተነሳ ፕሬዚደንት ባይደን በዚህ ሳምንት መጀመሪያ ላይ ዓለም አቀፉን የኮቪድ-19ን ለመመከት የሚደረገውን ስራ እንዲያቀናጁ ጌል ስሚዝን ሾመዋል። ስሚዝ የዓለም አቀፍ የጤና ኤክስፐርት ሲሆኑ በትርፍነት የተመረቱ ክትባቶች ለሌላው ዓለም እንዲላኩ የሚሟገቱ ናቸው። እሳቸውም ስለዚሁ ሲናገሩ እንዲህ ይላሉ።
American leadership is desperately needed.
የአሜሪካ አመራር በጣም ተፈላጊ ነው። ይህንንም እንደምናሟላ በጣም እርግጠኛ ነኝ።
አነስተኛና መካከለኛ ገቢ ያላቸው አገሮች ቻይና ስሪት የሆኑ ክትባቶችንና ከተባበሩት መንግስታት የጋራ ክትባት መርሃ ግብር ውስጥ ካለው ኮቫክስ የመጡ ክትባቶችን እየወሰዱ ነው። ባለሙያዎች ደግሞ ዩናይትድ ስቴትስ ትርፍ የሆኑ ክትባቶችን ከመላክም ያለፈ ስራ መስራት እንደምትችል ይናገራሉ። በዓለም አቀፉ ስትራቴጂና ጥናቶች የጤና ፖሊሲ ማዕከል ዳይሬክተር የሆኑት ጄ ስቲፈን ሞሪሰን እንዲህ ይላሉ።
It can help grow manufacturing capacity as a goal.
የክትባቱን ምርት በታቀደው መሰረት እንዲጨምር ይረዳሉ። በዓለም አቀፍ ደረጃም አሁን ያለውን ተጠያቂነት በጎደለው መንገድ በድብቅና በቀውስ የተሞላውን የክትባቱን ስርጭት አስመልክቶ ግልጽነት እንዲኖረው ያደርጋል።
ባለፈው ማክሰኞ ፕሬዚደንት ባይደን ቨርጂኒያ ግዛት በሚገኘው ቻፕል ውስጥ የሚገኘውን የክትባት መስጫ ጎብኝተዋል። አስተዳደራቸው ክትባቱን ለመውሰድ የሚያቅማሙትን ለማግባባት ከእምነትና ማህበረሰባዊ ተቋማት ጋር የተጣመረ ህብረት መስርቷል። የህዝብ አስተያየት መቀበያ ድምጽ እንዳረጋገጠው ክትባቱን ላለመውሰድ የሚያቅማሙት ወደ 20 ከመቶ ይደርሳሉ። የጤና መመሪያውን የሚጥሱ አሜሪካውያን የጨመሩ መሆኑ የተነገረ ሲሆን በዚህ ሳምንት በተጀመረው የኮሌጅ ቅርጫት ኳስ ጨዋታዎች ብዙዎቹ ተገኝተዋል። ከቬንደርቪልት ዩኒቨርሲቲ የህክምና ክፍለ ትምህርት ዊሊያም ሻፍነር እንዲህ ይላሉ።
We have over 60,000 new cases occurring.
በየቀኑ በቫይረሱ የተያዙ ከ60 ሺህ በላይ አዳዲስ ሰዎች እየተመዘገቡ ነው። አዋቂ ወጣቶችም ዋነኞቹ የቫይረሱ አስተላላፊዎች ሆነዋል። ወደ ስፖርት ማዘውተሪያዎች ይሄዳሉ። ወደ ምግብ ቤቶችና መጠጥ ቤቶችም እየሄዱ ነው።
ዋይት ሀውስ እንደሚለው ዩናይትድ ስቴትስ ውስጥ 40 ከመቶ የሚሆኑ አዋቂዎች ክትባቱን ቢያንስ አንደኛውን ዙር ክትባት ወስደዋል። 20 ከመቶ የሚሆኑ ዜጎችም ሙሉ ለሙሉ ተከትበዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አድማጮች አሁን ምርጫን የተመለከቱ ዘገባዎችን የምናቀርብበት ሰዓት ላይ እንገኛለን። የስድስተኛው ብሔራዊ ምርጫ የመራጮች ምዝገባ በአንዳንድ የአገሪቱ ክፍሎች እስካሁን ያልተጀመረው በትራንስፖርት እጥረት ነው ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በትላንትናው ዕለት ለአሜሪካ ድምጽ የተናገሩ ተፎካካሪ ፓርቲዎችም በየምርጫ ጣቢያዎቹ የመመዝገቢያ ስፍራ ቢዘጋጅም ምዝገባው ባለመጀመሩ ቅሬታቸውን አሰምተው ነበር። የኢትዮጵያ ብሔራዊ ምርጫ ቦርድን ያነጋገረችው አስቴር ምስጋናው ተከታዩን አድርሳናለች።
ትላንት የአሜሪካ ድምጽ ያነጋገራቸው የተፎካካሪ ፓርቲዎች የመራጮች ምዝገባ ተጓትቷል ሲሉ ቅሬታቸውን ገልጸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የባህር ዳር ልዩ ዞን ምርጫ አስተባባሪ አቶ መንግስቱ አማረ ከመጋቢት 16 አንስቶ የመራጮች ምዝገባ እንደተጀመረ በብሔራዊ ምርጫ ቦርድ ቢገለጽም በሀገሪቱ አንዳንድ አካባቢዎች እስካሁን ምዝገባ እንዳልተጀመረ አረጋግጠናል ነው ያሉት።
መጋቢት 10 ጀምሮ የእጩዎች ምዝገባ ወይም የመራጭ ምዝገባ ይጀምራል ተብሎ ብሔራዊ ምርጫ ቦርድ ይፋ አድርጓል።
በዛ መሰረት አባሎቻችን ወይም ደጋፊዎቻችን እንዲሁም ደግሞ የኢትዮጵያ ሕዝብ ምርጫ ካርድ እያወጣ ነው ወይስ አላወጣ የሚለውን ለማየት ለመከታተል ሞክረናል። እኛም ጨምሮ የምርጫ ካርድ ለማውጣት አስበናል። አዲስ አበባ በተወሰነ ደረጃ ተሎ ነው የተጀመረው። ነገር ግን ተጀመረ እንጂ ሙሉ ለሙሉ ስራ ያልጀመሩበት ሁኔታ ነው ያለው። በክልሎች ደረጃ ግን ለምሳሌ አማራ ክልልን ስንወስድ እስካሁን አክቲቪቲ ባህር ዳርን ጨምሮ አገልግሎት እየሰጡ አይደለም። አንዳንዶቹም እንዲሁም የምርጫ ጣቢያዎች ያሉበት አይታወቅም። አንዳንድ የገጠመን ችግር እሱ ነው። ሌሎች ክልሎችም በተመሳሳይ አዲስ አበባንም ጨምሮ አክቲቪሊም ሁሉም ወረዳዎች የመራጮች ምዝገባ ጀምሯል ማለት አይቻልም። በእኛ እንትን ግን እኛ ምንድነው የተመለከትነው ሂደት ላይ ነው። አንደኛ ምርጫ ቦርድ እየተዋቀረበት ያለው አዲስ ሪፎርም ስለሆነ የተረዳ ነው ምንድን ነው ይሄ የመንግስት እንትን አላመቻች በማለት የዘገየባቸው ሆኖ ያገኘ ነው። ለምሳሌ እኛ አካባቢ እንደ አማራ ክልል ምርጫ ቦርድ ለምን አልተጀመረም ብለን ስንጠይቅ ወይ ቢሮ አይሰጣቸውም ወይ ወንበር አይዘጋጅላቸውም፣ እንዲሁም ደግሞ ምርጫ ጣቢያው የቱ ጋር እንደሆነ እነዛ አስመራጭ ኮሚቴዎች አላወቁትም። እና እነዚህ ነገሮች ነው ያጋጠሙና
ጉዳዩንም ለምርጫ ቦርድ ሪፖርት ማድረጋቸውንና መልስ እየጠበቁ መሆኑንም ገልጸዋል።
ሪፖርት አድርገናል። እስካሁን አብዛኛው ህዝቡ ምርጫ ካርድ አልጀመረም፣ ግን መጋቢት 16 ይጀምራል ተብሏል። አሁን ብዙ ቀን አልፏል፣ ሁለት ሳምንት በላይ አልፏል። ይህ ደግሞ መራጩ ካርድ ለመያዝ ትንሽ ጉድለት እና ዋናው ደግሞ መራጩ ካርድ ካላዘ ምርጫ መካሄዱ ትርጉም የለውም እና ይህን ታሳቢ አድርጎ ምርጫ ቦርድ ትንሽ ቀኑን ያሻሽላል ብለን እናስባለን። ልክ እጩዎች ምዝገባ ላይ እንዳሻሻለው እጩዎች ምዝገባ ላይ ያሻሽሏል እና ልክ እንደዛ ይህንም ያሻሽላል ብለን እንጠብቃለን።
የአማራ ዲሞክራሲያዊ ንቅናቄ አዴህን ሊቀመንበር አቶ ተስፋውን አለምነህ ተመሳሳይ አስተያየት ነው ያላቸው።
ሁሉም ቦታዎች ላይ የምርጫ ምዝገባ እየተካሄደ አይደለም። በኢትዮጵያ ብሔራዊ ምርጫ ቦርድ በጊዜ ሰሌዳ መሰረት በ16 ነበረ ያለበት ማለት ነው። እንግዲህ አሁን ዛሬ እያናገርሽኝ ያለሽው 28 ነው። ስለዚህ ከ16 ከ28 ያለው ትልቅ ጋፕ ነው። እስካሁን ሁሉም ቦታዎች ላይ አልተጀመረም። ባለፈውም የሆነ ምርጫ ጣቢያ ላይ በአመያ ግራናቸው ነበር የነሱም ይመጣልን አልቻለም ነው እያባሉት። ስለዚህ እነኚህ ችግሮች አሉ።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ መጋቢት 16 ቀን የተጀመረውን የመራጮች ምዝገባ ሂደት እንዲህ ይገልጹታል።
ቁሳቁስ ስርጭትና ከዛ ጋር ተያያዥ የሆኑ ጉዳዮችን ያልተጠናቀቁበት ቦታዎች ላይ አድርሰናል። ሌላኛው ምርጫ አስፈጻሚዎች ስልጠናዎች አንዳንድ ቦታዎች ላይ ክፍተት ያለባቸው የቁጥር ችግር ያለባቸውን እነሱንም አሁን እያሰለጠንን የመራጮች ምዝገባ እንዲያካሄዱ ስርጭት እያደረግን በሶስተኛ ደረጃ ደግሞ በየምርጫ ጣቢያዎቹ መራጮች እየሄዱ እየተመዘገቡ በይም በኩል በተወሰነ ደረጃ የመራጮች ምዝገባል የሚያበረታቱ የተወሰኑ መልእክቶችን በሬዲዮም በቴሌቪዥንም በተለያዩ የሀገሪቱ ክፍሎች እያስተላለፍን እንገኛለን። በአጠቃላይ ሂደት ይህንን ይመስለው። አንዳንድ ቦታዎች ላይ ችግሮች ያሉባቸው የምርጫ ጣቢያዎች ጋር ቁሳቁስ ያልደረሰባቸው የተወሰነ ክፍሎች አሉት። እነሱንም ቢሆን ለመፍታት አሁን በጣም እየሞከርን ነው። የተወሰነ ደረጃ በአማራ ክልል፣ የተወሰነ ደረጃ በአፋር፣ የተወሰነ ደረጃ በሶማሌ የምርጫ ጣቢያዎች ላይ ቁሳቁሶች ያልደረሰባቸው ቦታዎች አሉ። እነሱ ጥቂት ቀናት ደግሞ እንፈታለን ብለን እናስባለን። የዋናው ችግራችን የነበረው ትራንስፖርት ነው። ከትራንስፖርት ማህበራት ጋር ውላለ ከተለያዩ ተቋማትም ደግሞ የተለያዩ ተጨማሪ ገዛዎችን ማግኘት አለ። እንደምታውቀው የምርጫ ኦፕሬሽን በጣም ትልቅና በመላው ሀገሪቱ የሚያንቀሳቀስ የሚጠይቅ ስለሆነ ሀገሪቷ ውስጥ ያለው የሎጂስቲክስ ችግር እኛም ላይ ምርጫም ላይ በጣም በከፍተኛ ሁኔታ ሪፍሌክት አድርጓል፣ እዛ ላይ ታይቷል። እንደዛም ሆኖ እንግዲህ በእኛ በኩል የተቻለን ሁሉ ላይ እያደረግን በሚቀጥሉ ጥቂት ቀናት ውስጥ እንግዲህ ሁሉም ምርጫ ጣቢያዎች ውስጥ ላይ የዚህ ያሉ ችግሮችን እንፈታለን ብለን ነው መጣሱ።
እስካሁን ምን ያህል ሰው ተመዝግቧል? ሪፖርት ይኖሩ
አናውቀውም። ቁጥሩን ገና ነው እውነቱን ለመናገር። በተለያዩ ክልሎች የምናገኛቸው የተወሰኑ ቁጥሮች አሉ፣ ግን እነሱን ማድረግ ሳመራይዝ አድርጎ ለማምጣት አይ ቲንክ የሚቀጥለው ሳምንት ይሄ ነው ያንን ልናቀም እንችለው። ስለዚህ ከዛ ላይ ተነስተን ምንም አይነት ማድረግ አልቻልንም።
የምርጫ ምዝገባ ከተጀመረ 15 ቀን አልፎታል። የኢትዮጵያ ብሔራዊ ምርጫ ቦርድ ካሳወቀበት ከዛሬ ጀምሮ ብሎ ከተናገረበት
15 ቀኑ ነው ኤግዛክትሊ። ያው ልክል
እና በቀኑት ጊዜያት ውስጥ መራጮችን መዝግቦ ማጠናቀቅ ይቻላል።
የመራጮች ምዝገባ ከመጀመሪያው ቀን ሁለተኛው ቀን ጀምሮ የተከፈቱባቸው ቦታዎች ላይ ሰፊ ጊዜ ስለነበረ የመራጮች ምዝገባ ማጠናቀቅ ይቻላል። ያልተከፈቱባቸው ቦታዎች ላይ ምንም ጥያቄ የለውም። የማካከሻ ተጨማሪ ቀናት ያስፈልጋሉ። የማካከሻ ተጨማሪ ቀናት እና ሌሎቹም ከዛ ጋር የተያዙ ችግሮችን እየፈታን እንቀጥላለን ማለት ነው። የመራጮች ምዝገባ ብቻ ሳይሆን የእጩዎች ምዝገባም ተመሳሳይ ችግር ገጥሞ ነበር። የምታስታውሱ ከሆነ የእጩዎች ምዝገባን ስንጀምር መጀመሪያ 5 ክልሎች ላይ ብቻ ነው የጀመርነው። ከዛ ቀጥለን ወደ ሌሎቹ ኤክስፓንድ ያደረግነው ከዛ እንደገና ተጨማሪ 4 ቀን ከዛ 2 ቀን የእጩዎች ምዝገባ ቀናት የድጋሚ በየጀመርንባቸው ዙሮች ጨምረናል። ስለዚህ ከዛ ደግሞ በልዩ ሁኔታ ደግሞ በጣም በአስቸጋሪ ሁኔታ ውስጥ የነበሩና ለመመዝገብ ችግር አለባቸው የሚባሉ ቦታዎች ላይ ደግሞ እንደገና በልዩ ሁኔታ ልዩ ምዝገባዎችን አድርገናል። ስለዚህ የመራጮች ምዝገባም ከዚህ የተለየ አይሆንም። ለእያንዳንዱ ኬዝ ባይ ኬዝ እና በየአካባቢ ምዝገባ የጀመርንበትን ጊዜ ምዝገባ የጠናቀቀበት ጊዜ ድረስ ምን ያህል መራጮች መመዝገብ ይችላሉ የሚባለውን አይተን የማካከሻ ቀናትን እየጨመረን እንቀጥላለን ማለት ነው።
የጸጥታ ችግር ባለባቸው አካባቢዎች እስካሁን ምንም አይነት ቁሳቁስ አለመጓጓዙን ጠቅሰው በእነዚህ አካባቢዎችም ምርጫ ይካሄድ ወይስ አይካሄድ ለሚለው ቦርዱ የወሰነው ነገር እንደሌለ ይናገራሉ።
እስካሁን ድረስ እንግዲህ በተያዘለት ጊዜ ሰሌዳ አይካሄድም የሚል ውሳኔ ላይ ቦርዱ አልደረሰም። በእርግጥ የቁሳቁስ ስርጭት የዘገየባቸው አሉ። ረቡዕ ለጋም ብቻ አይደለም፣ ለምሳሌ አማራ ክልል አጣዬና ከዛ ጋር ተያይዞ በነበሩ ችግሮች የተነሳ አራት ምርጫ ክልሎች ላይ ቁሳቁስ አላሰራጨ ነው። የጸጥታ ችግር በመሆኑ ማለት ነው። ወለጋ ላይ የቁሳቁስ ስርጭት ከፍተኛ መዘግየት አለን። ቤንሻንጉል ላይ በተወሰነ ደረጃ መተከል ስኩል ላይ የቁሳቁስ ስርጭት መዘግየት አለን። ይሄ እንግዲህ የመራጮች ምዝገባ ወቅት እንደገና ድጋሚ ወደ እጩዎች ምዝገባ ልመልስሽ ነው። በእጩዎች ምዝገባ ወቅት ተመሳሳይ ነበረ። የአማራ ክልል እንኳን አልነበረም፣ ግን በወለጋ በአራቱ ዞኖች እና በቤንሻንጉል በኩል በጣም ከሌሎቹ ከኖርማል ሂደቱ ዘግይተን ነው የእጩዎች ምዝገባ ቁሳቁሶች ድርጅታችን በጥንቃቄ መደረግ ስለነበረበት በጥንቃቄ አድርገን የእጩ ምዝገባ ያጠናቀቅ ነው። ስለዚህ ይሄኛውም ዲል ያሳያል፣ መዘግየት ያሳያል። ግን እስካሁን ድረስ በቦርዱ በኩል ምርጫ ሊካሄድባቸው የማይችልባቸው ቦታዎች ተብሎ የተሰጠ ምንም አይነት ውሳኔ የለም። መዘግየትን ቢኖረው ከጸጥታ ተቋማትም ጋር በጣም በጋራ እየሰራ ስለሆነ በተቻለን መጠን እናደርጋለን ብለን ነው የምናስበው። በኛ
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩልን። 2022513505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ horn@voanews.com ነው። አስተያየቶቻችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ተረኛ አዘጋጅ አሉላ ከበደ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ መሰናዶ እንለፍ። ዴሞክራሲ በተግባር ባልደራስ ለእውነተኛ ዴሞክራሲ ፓርቲ በእስር ላይ የሚገኙ አራት አመራሮቹና አባላቱ ለምርጫ እንዲወዳደሩ በእጩነት ለማስመዝገብ ያቀረበውን ጥያቄ ምርጫ ቦርድ ስላልተቀበለው ጉዳዩን በይግባኝ ለፍርድ ቤት አቅርቦት የነበረ ሲሆን ፍርድ ቤቱ የፓርቲውን አቤቱታ በትላንትናው ዕለት በልዩነት ውድቅ አድርጎታል። በዛሬው ዴሞክራሲ በተግባር ዝግጅታችን የባልደራስ ጥያቄ ምን ነበር፣ ፍርድ ቤቱ በልዩነት የሰጠው የፍርድ ውሳኔስ ምን ይመስላል የሚለውን ይዳስሳል። ሙሉ ዘገባው እንደሚከተለው ተዘጋጅቷል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ የህግ ጠበቃ አቶ ሄኖክ አክሊሉ ፓርቲያቸው ጉዳዩን ፍርድ ቤት የወሰደበትን ምክንያት ያስረዳሉ።
እንግዲህ በእጩነት ካቀረብናቸው በኋላ ምርጫ ቦርድ አንመዘግባቸውም ስላለ በእጩነትን በተመለከተ ክርክር ሲነሳ የመጨረሻ እልባት የሚሰጠው ፍርድ ቤት ነው ብሎ የምርጫ ህጉ ስለሚያስቀምጥ የፍርድ ቤቱን እድል እስቲ እንጠቀምበት፣ እንዲሁም ፍርድ ቤቶቹም ይህም በተመለከተ ተደራጅተን አፋጣኝ ፍትህ እንሰጣለን እያሉ ስለሆነ ለምን አንፈትሸውም በሚል ሀሳብ ጭምር ነው ወደ ፍርድ ቤት የሄድነው።
በእስር ቤት የሚገኙ ፖለቲከኞች ለመጪው ምርጫ እጩ ሆነው እንዲቀርቡ ከባልደራስ በተጨማሪ አቶ ዳውድ ኢብሳ በሊቀመንበርነት የሚመሩት የኦሮሞ ነጻነት ግንባር ኦነግም ሲጠይቅ ቆይቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የእጩ ተወዳዳሪዎች ምዝገባ፣ የድጋፍ ፊርማ አሰባሰብና መለያ ምልክት አመራረጥ መመሪያ ቁጥር 7 ዝባር 2013 መሰረት በማድረግና ሌሎች አዋጅና ህጎችን በመጥቀስ በእስር ላይ የሚገኙ ፖለቲከኞች ለምርጫ እጩ ሆነው መቅረብ እንደማይችሉ ያስታወቀ ሲሆን ይህንን ውሳኔ በመቃወም ጉዳዩን ወደ ፍርድ ቤት የወሰደው ባልዳራስ ብቻ ነው። አቶ ሄኖክ መቼ ወደ ፍርድ ቤት እንደወሰዱትና ውሳኔውን በምን ቀን እንደሆነ ያስረዳሉ።
ያለውን ነገር አጠናቀን ወደ ፍርድ ቤት ይግባኛችንን ያቀረብነው መጋቢት 15 ነው። ጉዳያችንን ያቀረብንለት ህጉ በሚለው መሰረት ለፌዴራሉ ከፍተኛ ፍርድ ቤት ለፍትሐ ብሔር ምድብ ችሎት ነው ልደታ ለሚገኘው ይግባኝ ሰሚ ችሎት ነው ያቀረብንላቸው። እንግዲህ ከ15 ጉዳዩ በተለያየ ደረጃ የጽሁፍ መልሶችን የመሳሰሉትን ስናደርግ ቆይተን በመጋቢት 28 ቀን ነው የመጨረሻ ውሳኔ ያገኘው ማለት ነው።
አቶ ያዕቆብ መኩሪያ፣ አቶ ሙሉ ሰው ድረስና አቶ ፈይሳ በዳዳ የተባሉ 3 ዳኞች የተሰየሙበት ችሎት ጉዳዩን በተመለከተ በትላንትናው ዕለት በልዩነት የፍርድ ውሳኔ የሰጠበት ሰነድ እንደሚያሳየው በጉዳዩ ላይ ይግባኝ ያቀረበውን ባልደራስንና ምርጫ ቦርድን ሲያከራክር መቆየቱን ጠቅሷል። ባልደራስ ላቀረበው የይግባኝ ጥያቄ ምርጫ ቦርድ ምላሽ እንዲሰጥበት መታዘዙንና ቦርዱም መጋቢት 22/2013 ዓመተ ምህረት ምላሽ መስጠቱ በፍርድ ውሳኔው ላይ ሰፍሯል። ቦርዱ ይግባኝ ባይ ይግባኙን ማቅረብ ካለበት ጊዜ ያሳለፈ በመሆኑ በይርጋ እንዲታገድለት ከጠየቀ በኋላ ይህ ምላሹ ቢታለፍ በሚል አዋጅና መመሪያን በመጥቀስ አማራጭ ምላሽ ሰጥቷል። እንደተባለውም ፍርድ ቤቱ ቦርዱ ያቀረበውን የይርጋ ይታገድልኝ ጥያቄ ሳይቀበለው ቀርቷል። ቦርዱ በአማራጭነት ያቀረባቸው ምላሾችም ፓርቲው በአዲስ አበባ ምርጫ ክልሎች ያቀረባቸው እጩዎች በህግ ጥላ ስር ያሉ በመሆናቸው በእጩነት መመዝገብ አይችሉም፣ በመሆኑም የህግ ትርጉሙ ወይም በተጠቀሱት አንቀጾች ውስጥ ያለው ሀሳብ በእስር ላይ ያሉ ሰዎች እጩ ሆነው መመዝገብ እንደማይችሉ እንደሚደነግግ በመግለጽ ምላሽ ሰጥቷል። በሁለተኛ አማራጭነት በሰጠው ምላሽ ደግሞ በእጩነት ከመመዝገብ ተከለከልን የሚል ቅሬታ ያቀረበው ፓርቲ ባልደራስ ማለቱ ነው፣ በእጩነት ያቀረባቸው እጩዎች ቦርዱ የምርጫ ሰሌዳ ከማውጣቱና የእጩዎች ምዝገባ ከመጀመሩ በፊት ተከሰው በእስር ላይ ያሉ ሲሆን የተከሰሱበት ወንጀል የዋስትና መብት የሚያስከለክል ነው ተብሎ የዋስትና መብታቸውን ተነፍገው ታስረው የሚገኙ ናቸው። ስለዚህ ግለሰቦቹ እንደ ልብ ተንቀሳቅሰው መቀስቀስ አይችሉም ይሏል። ካለመከሰስ መብት ጋር በተያያዘም ተጨማሪ አንድ መከራከሪያ አቅርቧል። የግራ ቀኝ ክርክሩን የተመለከተው ፍርድ ቤቱ በሁለቱ ዳኞች ድምጽ ብልጫ በሰጠው ገዢ ውሳኔ የምርጫ ቦርድን ውሳኔ አጽንቶታል። በፍርድ ውሳኔውም በእስር ቤት የሚገኙ ሰዎች የመመረጥ መብታቸውን ጨምሮ በርካታ መብቶቻቸው የተገደቡ ናቸው ብለዋል። በውሳኔ ማጠቃለያቸው ላይም
እስር ላይ የሚገኝ ሰው እስር ቤት ውስጥ ሆኖ ህዝብን ለማስተዳደርም ሆነ የፓርቲውን አጀንዳ ይዞ ሀገሪቱን ወደ ታሰበው ግብ ሊመራ አይችልም። ይህ ደግሞ የምርጫ ዋነኛ ግብ የሆነውን ሰላማዊ የስልጣን ሽግግር የሚጎዳና ይመዝገቡ የተባሉት የይግባኝ ባይ እጩዎች የባልደራስ ማለታቸው ነው በአሁኑ ሰዓት በሌላ ወንጀል ተከሰው የዋስትና መብታቸውን ተከልክለው በማረሚያ ቤት ሆነው ጉዳያቸውን እየተከታተሉ ያሉ ስለሆነ የእጩነት መብታቸው ተጠብቀው ቢመዘገቡና ቢመረጡ የመረጣቸውን ህዝብ በእስር ላይ ያሉ በነጻነት ተንቀሳቅሰው ህዝቡን ሊያገለግሉ አይችሉም። ምክንያቱም መመረጥ ብቻውን አንድን እስረኛ ያለ ፍርድ ያለ ህጋዊ አሰራር ነጻ ያደርገውምና።
በዳኛ ያዕቆብ መኩሪያና በዳኛ ፈይሳ በዳዳ የአብላጫው ውሳኔ የሰጠው ችሎቱ የተገለጸውን ትንታኔ ካሰፈረ በኋላ ምርጫ ቦርድ የሰጠውን ውሳኔ የሚነቅፍበት ምንም ምክንያት የሌለ መሆኑን በመግለጽ የባልደራስን ይግባኝ ውድቅ አድርጎታል። ፓርቲው ያቀረባቸው እጩዎች በእስር ላይ መሆናቸው የመመረጥ መብታቸውን የሚገድብ ስለሆነ ምርጫ ቦርድ እነርሱን በእጩነት አልመዘግብም ማለቱ ትክክል ነው በማለት መዝገቡን ዘግቶታል። በሌላ በኩል ሀሳባቸውን በልዩነት ያሰፈሩት ዳኛ ሙሉ ሰው ድረስ የምርጫ ህጉ በእስር ላይ ያሉና የሌሉ ብሎ ክፍልፋይ አያስቀምጥም ካሉ በኋላ ህጉ በፍርድ ቤት መብቱ የተገፈፈ ነው የሚለው፣ በዚህ ጉዳይ ላይ እነ አቶ እስክንድር ነጋ መብታቸው በፍርድ የተገፈፈ ስለመሆኑ ወይም በፍርድ ቤት መብታቸውን ያጡ ስለመሆኑ ምርጫ ቦርድ ያቀረበው ማስረጃ የለም ብለዋል። ውሳኔያቸውን ሲያጠቃልሉ
በጥቅሉ በኢፌዴሪ ህገ መንግስት አንቀጽ 20 ንዑስ አንቀጽ 3 ላይ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 31 እንዲሁም ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች የህግ ክልከላ በሌለበት ሁኔታ መልስ ሰጪ የይግባኝ ባይን እጩዎች በህግ ጥላ ስር የሚገኙ ናቸው በማለት አልመዘግብም በሚል የሰጠው ውሳኔ የህግና የማስረጃ መሰረት የሌለው ስለሆነ ተሽሮ ሊመዘገቡ ይገባል ተብሎ ሊወሰን ሲገባ አብላጫ ድምፅ የይግባኝ ባይን አቤቱታ ውድቅ ማድረጉ በአግባቡ አይደለም በሚል ከስራ ባልደረቦቼ ሐሳብ ተለይቻለሁ።
የሚጸናው ውሳኔ ያብላጫው በመሆኑም ይግባኙ ውድቅ የተደረገበት ባልደራስ ፓርቲ የህግ ጠበቃ አቶ ሄኖክ ፓርቲያቸው የከፍተኛ ፍርድ ቤት ውሳኔን እንዳልተቀበለው ተናግረዋል።
እንግዲህ ይህንን ውሳኔ ትናንትና መጋቢት 28 ተነቦልን አይተነዋል። ከዛ በኋላ ለፓርቲው ከፍተኛ አመራሮች ምንድን ነው ማድረግ ያለብን የሚለውን ቁጭ ብለን አይተናል። እንደ ህግ ክፍል ምንድን ነው ያሉት አማራጮች የሚለው ተነጋግረናል። በመጨረሻ ላይ ፓርቲው አሁን ባለው ደረጃ የመጨረሻው የፍትህ ሂደቱ የሚቋጭበት የሰበር ፍርድ ቤት አለ ከዚህ በኋላ አንድ ደረጃ። ስለዚህ ይህንን ያለውን ነገር ይዘን የፍርድ ቤቱን የመጨረሻ አካል ሰበር ጉዳያችንን እንድናቀርብ ነው የተወሰነው እና በዛ መሰረት በእነዚህ ሁለት ቀናቶች ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጉዳያችንን እናቀርባለን ማለት ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ መጪውን ስድስተኛውን ሀገራዊ ምርጫ በመጪው ግንቦት 28 ለማከናወን ቀነ ቀጠሮ መቁረጡ ይታወቃል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ወደ ተከታዩ ዝግጅት እንለፍ። ትኩረት ኮቪድ-19 እና አሳሳቢው የኢትዮጵያ ይዞታና ቀጣዩ ምዕራፍ። በኢትዮጵያ ቁጥሩ በእጅጉ እየጨመረ የመጣው ስርጭት የደቀነውን ፈተናና ሊወሰዱ የሚችሉ አማራጮችን አስመልክቶ ከሶስቱ የሕክምና ባለሙያዎች ጋር የተጀመረ ተከታታይ ውይይት ቀጣይ ክፍል ነው የዛሬ የሁለተኛ አጋማሽ ቀዳሚ መሰናዶ። ዩናይትድ ስቴትስን ጨምሮ ባለፈው ዓመት በወረርሽኙ ክፉኛ በተጠቁ አገሮች መጀመሪያ ሰሞን የታየውን በፈተናዎች የታጀበ ሁኔታ በማዛመድም በተለይ ለዛሬው የኢትዮጵያ ሁኔታ የሚበጁ ባሏቸው አማራጮች ዙሪያ በተከታታይ ክፍል ሲወያዩ ቆይተዋል። ተወያዮቹ በዩናይትድ ስቴትስ የሚገኙና በኢትዮጵያ የጸረ ኮቪድ-19 ዘመቻ የሚሳተፉ ሶስት የሕክምና ባለሙያዎች ዶክተር እናውጋው መሐሪ፣ ዶክተር አሰፋ ጄጃው መኮንን እና ዶክተር ገበየሁ ተፈሪ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በሁለተኛ ክፍል ውይይታቸው መጨረሻ ባነሳው ጥያቄ ነው የዛሬውን ሶስተኛ ክፍል መሰናዶ የሚጀምረው።
ዶክተር አሰፋ ወደ እርሶ ልመጣ ነው። የኢትዮጵያ ሕክምና አቅርቦት ሊረዳ ሊሰራ የሚችል እርሶ የጽኑ ህሙማን ሐኪምም እንደመሆኑ የሳምባ ህሙማንን እንደሚረዳ ልዩ ባለሙያም በአብዛኛው የመተንፈሻ አካላትን የሚያዳክምና የሚያሽመደምድ በሽታ እንደመሆኑ ምን ሊደረግ ይችላል በኢትዮጵያ ተጨባጭ ሁኔታ? ቀደም ሲል ዶክተር ገበየው ባነሷቸው ላይ የሚጨምሩት ካለ።
እሺ፣ ከዛ በፊት እንደው አንድ ነገርንም ዶክተር ገበየው ባነሳው ላይ ብሄድ፣ በእኔ እይታ ከታሪክ መማር አለብንም እንደተባለው ከዳር በሽታ ሰው የሚጠይቀው ለምን ብዙ ሰው ታዲያ ሰው አልሞትም እዚህ እያለ ነው። እኔም ብዙ ሰው ነው የጠየቀኝ፣ ለምንድን ነው ውጭ ብዙ ሰው ሲሞት ፈረንጅ ሀገር እኛ ጋር ለምን ብዙ ሰው አልሞትም ነው ሲሉ የነበረው። እኔ እንዲያውም ከአሁን በኋላ ይመስለኛል እዛ የቫይረሱን ትክክለኛውን ጸባይ የምናየው አዲሱን ማለት ነው። የዳር በሽታም ጊዜ እንደዚህ ነው የሆነው። 12-13 ወራት እኮ ልዩነት አላቸው። የእኛ ሀገር አካባቢ ሲጠቃ እና የሰሜኑ ዓለም ክፍል ሲጠቃ እና ይሄ ያላለቀ ታሪክ ነው። ከአሁን በኋላ ነው ብዙ መጥፎ ነገር የምናየው። እዚህ ነገር ላይ ትክክል መሆን አልፈልግም እንደ ትንቢቴ፣ ግን እሱ ይመስለኝ እኔ የእሱ ምልክትም በሳምንት ውስጥ እንኳን እኔ የማውቃቸው ሰዎች ታመዋል፣ ሆስፒታል ገብተዋል፣ ህይወታቸው አለፋሉ። እና ይሄ ነገር እንደ አዲስ እንደገና ሁሉንም የፖሊሲ ሜከር ዲሲሽን ሜከሮችም ዶክተር ናውጋም እንዳለው ዶክተር ገበየሁም እንዳለው እንደ አዲስ ትልቅ አጀንዳ ሆኖ መውጣት አለበት በምናደርጋቸው ነገሮች በሙሉ። እና መንግስትም እዚህ ላይ ከአሁን በኋላ ያለው ከባድ መሆኑ ለህዝብ ማሳወቅ አለበት። የሃይማኖት መሪዎች ደግሞ የቤተ ክርስቲያኑ ስብስብ እንደ በፊቱ ነው፣ ቀብሩ እንደ በፊቱ ነው፣ መስጊድም ላይ እና የሃይማኖት ደግሞ መሪዎች ትልቅ ነገር ሊጫወቱ ይገባል እዚህ ላይ። ያላመነ ብዙ ሰው አለ፣ ስለ በሽታው አልገደለም የሚል ብዙ ሰው አለ። እና እዛ ላይ ብዙ ስራ መስራት አለብን። ወደሚቀጥለው እንግዲህ ጥያቄ ስንገባ ልክ ነው፣ ብዙ ነገር ተምረናል። በኮቪድ መጀመሪያ የታመመ ሰው እንግዲህ የጠናበት ሲሆን እና ኦክሲጅን ሲያጥረው ትልቁ ነገር እንግዲህ ያው ከሚጎዱት አካላት ውስጥ ዋናው ሳምባውና የኦክሲጅን ማጠር ስለሆነ አሁን ምን ማድረግ እንችላለን ቢባል፣ አሁን አሜሪካን ሀገር መጀመሪያ ዝም ብሎ ኦክሲጅን በቀላል የሚሰጥ አሰጣጥ ይሰጣል። ሁለተኛ በፊት እንፈራው የነበረ ኢንቱቤሽን ማለት ቲዩብ መተንፈሻ በጉሮሮ መተንፈሻችን አድርገን ወደ ሳምባ አስገብተን የምንሰጠው አይሲዩ ውስጥ ማሽኑ ከመድረስ በፊት ነን ኢንቬሲቭ እንለዋለን በእንግሊዝኛ ማስክ ላይ አድርገን የምንሰጠው። ለምሳሌ ይሄ ባይፓፕ የሚባል ነገር አለ፣ ሲፓፕ የሚባል አለ፣ ፕሬሸር የሚሰጡ ናቸው መሳሪያዎች። እነሱን መጀመሪያ ብዙ ስርጭት ስለያመጣ ይችላል፣ ኤሮሶላይዜሽን ይባላል እንዲያውም ምክንያት ሊሆን ይችላሉ ለመሰራጨት እና የጤና ባለሙያውንም ይበክላሉ የሚል ከፍተኛ ፍራቻ ነው የነበረው። አሁን እንደምናየው እንግዲህ አንደኛ ብዙ የጤና ባለሙያው ክትባት እየተከተበ ሁሉ እየተከተበ መከላከያም እያገኘ ነው የሚሄደው። ሁለተኛ ደግሞ እነኚህ በማስክ የሚሰጡት ኦክሲጅን ዴሊቨር ማድረግ ጥሩ አድርገን ክፍሉንም ጥሩ አድርገን ለየት አድርገን ካረግን ችግር እንደሌለባቸው ታይቷል። በተለይ ማስክ ላይ ከበር አድርገን ካረግን እሱ ለእኛ ሀገር ሊሆን የሚችል ቁጥሩም እየበዛ ሲሄድ አንድ ልናደርግ የምንችለው ነገር መሳሪያዎችን በብዛት ማስገባት ይቻላል። ብዙ ውድ አይደሉም። ከአንድ ቬንትሌተር ጋር ሲወዳደር በዛ 40-50 የሲፓፕ ባይፓፕ መሽኖችን መግዛት ይቻላል በአንድ ቬንትሌተር ዋጋ። ሌላው የኦክሲጅን አሰጣጡ ነው። ኦክሲጅን አሁንም በሀገራችን ውስጥ ያለው የኦክሲጅን ሰፕላይ በጣም ሊሚትድ ስለሆነ ዶክተር ገበየውም እንዳለው ኦክሲጅን የሚሰሩ ኮንሰንትሬተሮች አሉ። እነሱም ዋጋቸውም ብዙ አይደለም። በየቦታው እነሱ ሊኖሩና ሊገቡም ይገባል አሁን ብዬ ነው የማስበው። አንድ ትልቅ ነገር ደግሞ ያየሁት ምንድን ነው፣ አዲስ አበባ ውስጥም ቢሆን ፔሽንት ከአንድ ቦታ ወደ ሌላ ቦታ ትራንስፖርት ሲደረግ በአምቡላንስ ላይ ማየዋል። ክፍለ ሀገርም ደውዬ እንደተረዳሁት ከአንድ ቦታ ወደ አንድ ቦታ ብዙ ትራንስፖርት ያደርጋል። በመንገድ ላይም ብዙ ችግር የሚፈጠር ነው የሚመስለኝ። በስርጭት ደረጃ ያለውን ሰው ባለበት ቦታ ለመርዳት ይሄ ኦክሲጅኑ በኮንሰንትሬተር አድርጎ ደግሞ ኦክሲጅኑ በከፍተኛ ፍጥነት እንዲገባ የሚያደርግ ሃይ ፍሎ የምንለው ማለት ነው። በከፍተኛ ፍጥነት እንዲገባ እና ከፍ ያለ የኦክሲጅን መጠን ልናሰጥ የምንችልባት መሳሪያ አለች። እነሱን በየቦታው ግዴታ ትልቅ ሆስፒታል መሆን የለበትም። የአይሶሌሽን ሩም መለያ እስካለ ድረስ ሰዎችን ቶሎ ትሬን ማድረግ ይቻላል። በዚህ ላይ ነርሶች ሊሰሩት ይችላሉ። በሀገራችን ደረጃ ግዴታ ሐኪሞች መሆንም የለባቸውም ሞኒተር የሚያደርጉ ካልሆነ። እንደሱ አድርጎ በየቦታው የዚህ አይነት ሕክምና ቦታዎችን መክፈት ያስፈልጋል። ትልቅ ሆስፒታሎች ሞልተዋል። የግል ሆስፒታሎች ከሆኑ አንደኛ ብዙ ሰው ምንም አቅምም የለውም ወደዛ የሚሄድበት እና የዚህ አይነት የኦክሲጅን አሰጣጥ ብናደርግ ነው ጥሩ ብዬ ነው የማስበው። ሌላ እንግዲህ እነኚህ ቀድሞ አሟቸው ሊጠናባቸው ይችላሉ የሚባሉትን ሞኖክሎናል አንቲቦዲ በጣም ውድ ቢሆንም አንድ ነገር መረዳት ያለብን እዚህ ሀገር ብዙ አልተጠቀመም። እሱ አለ ቻይናም መጠየቅ ይቻላል። እዚህም ሀገር ዋና ዋና ካምፓኒዎችን መጠየቅ ብንችል በሀገር ደረጃ የተወሰኑ ዶዞች ማግኘት እንችላለን ብዬ አስባለሁ። እሱ ሊጠናባቸው ለሚችሉ ሰዎች ቀድሞ ቢሰጥ ወደ ሆስፒታል ከመሄድ ያተርፍ ይችላል። እና እንደዚህ አይነት ነገሮችን ብናደርግ ነው ጥሩ። ስቴሮይድ አለ፣ እሱ ጥሩ ነው። ያ ግን ደግሞ ሰው ከጠናበት ኦክሲጅን ላይ ከሆነ በኋላ ነው። እና ኦክሲጅን አሰጣጣችን ግን የኦክሲጅን መስጫ ቦታዎች ከጤና ጣቢያዎች ጀምሮ በተለያዩ ቦታዎች አይሶሌሽን ክፍል አድርጎ ማድረግ ይቻላል በአገር ደረጃ።
መልካም። ከከበደው ፈተና በተጨባጭ ከልምድ ከታየው ለኢትዮጵያ ሁኔታ ሊስማሙ ሊሰሩ ይችላሉ፣ ከኢትዮጵያ አቅምና ሁኔታ ጋርም መዛመድ የሚችሉ ናቸው ያላችኋቸውን ለይታችሁ አመላክታችኋል። ምናልባትም ይህ አሁን የምትነጋገሩበት የምታነሷቸው ሀሳቦች ለተራው አድማጭ ብቻ ሳይሆን ለሙያ አጋሮቻችሁም ጭምር ይመስለኛል እንዲነጋገሩበት አማራጮቹን ከግምት እንዲያስገቡ የሚጋብዝ ውይይት ነው። ዶክተር ናውጋው መጨረሻ ላይ ከተነሳው ነጥብ ወደ እርስዎ ልምጣ። እነኚህ ከፍተኛ መጠን ያለው ኦክሲጅን በፍጥነት ወደ ሰውነት እንዲገባ የሚያደርጉ መሳሪያዎች በአንጻራዊ ሁኔታ ውድ አይደሉም ሲባል በንጽጽር ነው ሁሉም ነገር እና ውድ አይደሉም። በኢትዮጵያ ባለው ሁኔታ ሊሰራ ይችላል የሚለውን ቀደም ብላችሁ እንደ ሀሳብም እንዳቀረባችሁ ምንስ ልናደርግ እንችላለን በሚለው ስትወያዩበት እንደነበር ተከታትያለሁ። ለመነሻም ቢሆን በአገር ውስጥም በውጭ ያለውንም ለማስተባበር አንዳች ነገር ፈጥኖ ካልተደረገ የከፋ ሁኔታ ይከተል ይችላል የሚለው ስጋት ልትነጋገሩ እንዳደረጋችሁ ተመልክቻለሁ። እስኪ አካፍሉ ለአድማጮች ምን ሊደረግ ይችላል፣ ምን አይነት ጥረቶች በውጭም ውስጥም ካሉ እንደየአቅሙ ሁሉም ሊያደርግ ከሚችለው አንጻር ሊሰራ ይችላል፣ ሊድን የሚችል ነፍስ መታደግ ይችላል ብለው ያምናሉ?
ጥሩ ነው አሉላ። አይ ቲንክ አንዱ ከባዱ ችግር የኤቲክስን ጉዳይ በእኔ በግል አስተያየት ኮቪድ ላይ ትልቅ የኤቲክስን ጉዳይ ያለ ይመስለኛል። አንዳንድ ሰዎች ኦክሲጅን የለም ግሪቶ ላይ ስለሌለ ያው ይሞታሉ ብለን እናስባለን። አንዳንዶች ደግሞ አሁን እኔ እንደምሰማው በኮቪድ ከሆኑ ሆስፒታል ሄዶ ለመተኛት 300,000 200,000 ምናምን አስይዞ ነው የሚባለው። እና እንዴት ነው ኢትዮጵያ ስንት ኢትዮጵያ ያሉ ነው ያንን ያህል ገንዘብ ማሸን የሚችለው? እና ይሄ ፕራይቬት ሴክተሩ ከፓብሊኩ ጋር ከመንግስት ጋር እንዴት ነው ይህንን ነገር አንድ መደረግ ያለበት? አመለካከት ላይ የተዛባ ነገር ያለ ይመስለኛል። እንዴት ነው አዚ ሶሳይቲ ችግሩን በመረዳት እዚያ ግን ሀብታሙ እንዲያውም ሳይሰሩ ቤታቸው ቁጭ ብሎ ኢኮኖሚካዊ ሰፖርት የሚደረጉበት መንገድ ይፈለጋል? እኛ እንደዚህ አይደለንም፣ ያንንም አንጠይቅም። ግን ደግሞ በሚታመሙበት ሰዓት እንዴት ነው ይሄ ፌርነት ያለው ለህዝባችን? ፌርነት አንድ ነገር ስራጭ ለህዝብ ድረስ በሚባልበት ጊዜ 300,000 ብር 200,000 ብር ካስያዝክ ነው ኮቪድ ፕራይቬት ሆስፒታል ውስጥ የምትገባ ይባል። የሁሉም ገደብ መኖር አለበት። መንግስትም እንዴት ነው በመሀል ገብቶ እና አንዱ እሱ ነው። ሌላው ይሄ እኛ የመዘጋጀትና ያለመዘጋጀት ነው እንጂ አገሪቱ ይህንን ኦክሲጅን ማምራት አቅሙ አልፈቅድ ብሎ አይደለም። አይ ቲንክ እኔ እንደምሰማው የተወሰኑ ጤና ጥበቃ በኩል የተወሰኑ ቦታዎችን ሳይቶች ሎካልን ለማምረት እየሞከሩ ነው። በቀደምም ከቼክ ሪፐብሊክ ጋር ውል ተፈራርመዋል። ግን ምንድን ነው ይሄ ዝም ብሎ እኮ ለጤና ጥበቃ ብቻም ሳይተው ለምሳሌ ወደ 50 ሚሊዮን ዩኒቨርሲቲዎች አሉ፣ ቲችንግ ሆስፒታል አላቸው፣ እንዲያው ስፔሻል ይተኛል ለጊዜው ዛሬ ደህና ነው ተወሳም ወደፊት ይሄ ቢሆን ይሄ ቢታሰብ እየተባለ በኮንቲኒቲ መታሰብ እና ብዙ ፕላን መደረግ የሚጠይቅ ነገር ነው። እና ለዚህ ነው ሁልጊዜ ይሄንን እኔንም ያገባኛል፣ ይሄ የእሱ ፕሮብሌም አይደለም፣ የእሷ ፕሮብሌም አይደለም፣ የእኔ ብቻ አይደለም፣ የሁላችን ነው የሚል አስተሳሰብ ከሌለው ጥሩ ውጤት አይመጣም።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ዝግጅታችንን አጠናቀን ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የሶማሊያ የምርጫ ሂደት መጓተት በሀገሪቱ የፖለቲካ ቀውስ አስከትሏል። የሀገሪቱን ደህንነት መረጋጋትና ልማት አደጋ ላይ የሚጥል ፖለቲካዊ እርግጠኛነት አለመኖርን ያስከተለው ሶማሊያን የምርጫ ቅርቃር ውስጥ ያስገባው ሁኔታ ዩናይትድ ስቴትስን በጽኑ አሳስቧል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን መናገራቸውን በመጥቀስ የዕለቱ ርዕሰ አንቀጽ ሀተታውን ይጀምራል። የሶማሊያ ጊዜያዊ ህገ መንግስት በሚያዘው መሰረት ፕሬዝዳንታዊና ምክር ቤታዊ ምርጫ በየአራት ዓመታቱ መካሄድ ይኖርበታል። ፈርማጆ የሚል ቅጽል ስም ያላቸው ፕሬዝደንት መሐመድ አብዱላሂ መሐመድ እና የሀገሪቱ አራት ፌዴራላዊ ግዛቶች መሪዎች ምርጫ ለማካሄድ በሚያስችል ማዕቀፍ ላይ ተስማምተው ነበር። ነገር ግን አንዱ ሌላውን ለራሱ በሚያመች መንገድ ተጠቅሞበታል በሚል እርስ በራሳቸው በመካሰሳቸው በተግባር ላይ ሊውል አልቻለም ይላል ርዕሰ አንቀጹ። ቅርቃር ውስጥ የገባውን የምርጫ ሂደት ችግር ለመፍታት ተከታታይ ድርድሮች ቢካሄዱም መፍትሄ ለማግኘት አለመቻሉን ርዕሰ አንቀጹ ጠቁሟል። የፕሬዚደንት ፋርማጆ የስልጣን ጊዜ እንደ አውሮፓ አቆጣጠር ባለፈው የካቲት 8 አብቅቷል። ነገር ግን ባለፈው መስከረም ወር ምርጫ እስከሚካሄድበት ጊዜ ድረስ ፕሬዚዳንቱና ምክር ቤቱ በቦታቸው እንዲቆዩ በተደረገው የምርጫ ማዕቀፍ ውሳኔ መሰረት ፕሬዚዳንቱ በስልጣናቸው ቆይቷል። እንደ አውሮፓ አቆጣጠር በ2012 እና በ2016 ዓ.ም የፖለቲካ ሽግግር መዘግየት በተከሰተበት ወቅት እንደተደረገው ሁሉ ፕሬዚዳንት ፋርማጆ ቁጥጥሩን ለምርጫ ሂደትና ለጸጥታ ተቋማት እንዲያስረክቡ ከተቃዋሚ ኃይሎች የቀረበውን ጥያቄ እስካሁን ባለው ጊዜ አልተቀበሉም። ይህ ታዲያ ውጥረት የመስፈንና ግጭት የመነሳት እድሉ ከፍ እንዲል አድርጓል። በፌዴራል የደህንነት አባላትና ከተቃዋሚዎች ጋር በተሳሰሩ የጎሳ ሚሊሻዎች መካከል ሞቃዲሾ ውስጥ ባለፈው የካቲት 19 እንደ አውሮፓ አቆጣጠር ማለት ነው ግጭት መነሳቱ አልቀረም። ይህ የሆነውም በተቃዋሚዎች የተመራ ጸረ መንግስት ተቃውሞ ከመካሄዱ በፊትና በተቃውሞው ወቅት ነው። ይህ ክስተት አደገኛ በመሆኑ በፍጥነት መፍትሄ ማግኘት እንዳለበት ርዕሰ አንቀጹ ይመክራል። የሶማሊያ ፌዴራልና አባል ግዛቶች መሪዎች ጠባብ የፖለቲካ ዓላማን ወደ ጎን በመተው ለሀገሪቱ ሕዝብ ያላቸውን ኃላፊነት በማስቀደም በፍጥነት ግልጽና አካታች የሆነ ምርጫ ለማካሄድ እንዲስማሙ ጥሪ እናደርጋለን ብለዋል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን። በአሁኑ ወቅት ሀገሪቱ የገባችበት ቅርቃር እስካሁን ባለው ጊዜ የታየውን መሻሻል ያሰናክላል። ሶማሊያ ወደ ተሟላ የዕዳ ማቃለል ጎዳና እንድታመራ የሚያስችሉ የለውጥ ሂደቶችን ያዘገያል። አሸባሪነት ላይ የሚካሄደውን ትግል ያደናቅፋል። ዩናይትድ ስቴትስ የሶማሊያን ህዝብ ሰላማዊ ተቃውሞ የማካሄድ መብትን ትደግፋለች። የማንኛውም አካል ኃይል መጠቀምን አጥብቃ ትቃወማለች። የሶማሊያ መሪዎች የሀገሪቱን መጻኢ ዕድል እንዲጠብቁና በፍጥነት ፕሬዝዳንታዊና ምክር ቤታዊ ምርጫ ለማካሄድ እንዲስማሙ ጥሪ እናደርጋለን ሲሉ ብሊንከን መምከራቸውን በመግለጽ የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ተረኛ አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሲሆን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።